ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። ማንያውራ የነበረ ክፍል 13 እና የህዝባዊ አመጽ መንገድ ከዝግጅት ክፍላችን የቀረበ ጽሑፍ በተከታታይ አሰምተን የጠቅላላ ዝግጅታችን ፍጻሜ ይሆናል።
ተናገሪ አገሬ
ሰላም ለላይ ኢትዮጵያ አገሬ ሰማኛል ካንቺ ወስሪ
ተናገሪ አገሬ እባክሽ ተና አንቺ እናታል ስብናን ተላብሰሽ እንደፈለክ አንቺ እናታ ሀገሬ ስንት ግፍ ታየብሽ ነፍሰ በላ ነፍሰ ገዳይ ሁሉ እጁን ጠረገብሽ ተናገሪ አንቺ ሀገር እባክሽ ተጣሪ ከርተማጽንሽን ወለል አርገሽ ከፍተሽ ተጣሪ ምድሪቱ ድምጽሽን ከፍ አርገሽ ተነሱ ተነሱ በእና ከስክሽ ጥሪያቸው እንያን አላፍ አርበኞችሽ ውስጥ ያስተኛሽ እስላም ክርስቲያኑ ባርነትን ጠልተው ፋሽስትን ተጋፍተው መስዋዕት የሆኑት በጋዝ ተቀጣጥለው ለመላው ጥቁር ህዝብ ተምሳሌ ላረጉሽ በደም ባጥንታቸው ኢትዮጵያ ላስፋፋሽ እባክሽ ጥሪያቸው ድምጽሽን ከፍ አድርገሽ የሰማዕታት ያለ አዎ የሰማዕታት ያለ ብለሽ ጮክ አድርገሽ እኛን ወራርም ቆራጠው ከጉድጓድ የጣሉ ያለምን ጥቁር ህዝብ አንገት ቀና ያስባሉ እና አብርሃም ደቦጫን በላይ ዘለቀ ባልቻባ ነፍሶ ሙሉ እንደታጠቀ ወህና ተጣሪ ደጃጫ ህመሮንዱን ገረሱ ዱኪና ሀብተ ጎርጊስ ደናዴ ከነዝናራቸው እንዳዙ ጎራል የጣይቱ ያለ አው የጣይቱ ያለምዬ ምኒልክ አሉላ አባ ነጋ ዘራ ይደረስ ብለሽ ወህና ተጣሪ ኃይለ ማርያም ማሞ ባልቻባ ነፍሶ ድምጽሽን ከፍ ማለሽ አው ባክሽ ትሪያቸው ያን ያላጠጓቸው ባንዳይ ባንዳ ልጆች የቡንቶ ሙሶሎኒ ግራዚያኒ ፍሬዎች እኮ ያልጠራረጓቸው የፋሽስት ርጋፊ ደደቤት ውስጥ በቅለው ሆኗል አገራት ወያኔ በሚል ስም ትግራ ውስጥ መሽገው የባሪያውን ስርዓት ድጋሚ መልሰው እየተፈነጉ ያንዱን እጅ ካንዱ አንገት እየገረፉን የሰው ልጅ እንደ ከብት አቤት አንቺ ሀገር ምን አይነት ተፈጠርሽ ወያኔ ሉ ሰይጣን ሰው በእሳት አጋይቶ የሚያሸት እንደሳል እናንተ ታሪ ምድሪት ምንድነው ዝምታል አንገት ማቀርቀሩ እኛ ለኛ አልሆንም ሰማታት ይጠሩ እኛማ ዘረኞች ሰልቦን ወኛችን ተጋል ረሃብ ቸነፈሩም ሞቱም በእኛ ፍጦ እጅግራችን አንሶ አንገታችን ሳይቀር እንደ ውሻ ታስረን በወያኔ ቀንበር ኢትዮጵያን እንደ አገር መቀበል አቅቶን ሩቅ ማየት ሳንችል ክልል ቀዬው ጋርዶን በዘር ተሸምሽነን በቋንቋ ተቆርጠን የወያኔን ስርዓት ዘመናዊውን በጀርባችን አዝነን ደማችን ይፈሳል ጧትና ማታ በቁም ተቀጥቅጠን እናም ተናገሪ አንሻገር ከርሰማጠንሽን ወለል አርገሽ ከፍተሽ ከጣሪ ምድርቱ ድምጽሽን ከፍ አርገሽ ተነሱ ወይና ቀስቅሽ ጥሪያቸው እኛን አላፍ አርበኞችሽ ያስተኛሻቸው ከጣሪ አንቻለ
ማንያውራ የነበረ ፍላስፋሶስ ለኢትዮጵያ ህዝብ መብትና ለሀገር ክብር ታግሎ ከፍተኛ መስዋዕትነት በከፈለው በኢሃፓ ላይ የነው የማይባል የስም ማጥፋት ዘመቻ በወንጀለኞችና የታሪክ ላጲሶች በመካሄዱ ማንያውራ የነበረ ብለን በቀጣዩ ሀቁን ለማስጨበጥ ስንጥር ቆይተናል። የነኑን በመቀጠልና የተነዙትን ከቅርብ ጊዜ ወዲህ ደግሞ በዋሾች ስብስብና ጥርቅም እየተረጨ ያለውን ቅጥፈት በተመለከተ በቀጥታ ጥያቄዎችን በማንሳት መልስ እንሰጥባቸዋለን። አሰብ ሲደጋገም እውነት ባይሆንም ያላወቀን ያልጠየቀን ያላነበበን ሊያደናግር ስለሚችል ግልጽ በሆነ መንገድ ሀቁን ለማስፈር እንሞክራለን። የደግሞ ዘማቾቹን አደብ ያስገዛቸዋል የሚል ግምት ባይኖርንም ሊደናገር ለሚችለው ክፍል በተለይም በዚያ የትግል ዘመን ጨቅላ ለነበሩትና ላልተወለዱት ለዛሬዎቹ ወጣቶች ይጠቅማል በሚል ነው። ጥያቄ በቅድሚያ መገለጽ ያለበት እነዚህ በኢሃፓ ላይ የማያቋርጥ ዘመቻ የሚያካሂዱት እነማን እንደሆኑ ነው። ለምንስ ነው ጸረ ኢሃፓ ዘመቻ የሚያካሂዱት? መልስ፣ ጥርቅሙ ብዙ አይነት ጉዶችን ያቀፈ ነው። በቅድሚያ ወያኔ አለ። ወያኔ ለምን በጸረ ኢሃፓ ዘመቻ እንደሚሰማራ መጠየቅ አያሻም። ከወያኔ የተለጠፉ ሌሎቹ በተለይም ኢሃፓንና ህዝብን የከዱትን ያው ናቸው። ከዚያ ለጥቆ ደግሞ ህዝብን በሽብር የፈጁት የዘመነ ደርግ አውሬዎች አሉ። ግማሾቹ ተሰደዋል፣ ግማሾቹ በእስር ላይ ናቸው። አጠፋን ማለቱ፣ ንሳ መግባቱ፣ ህዝብን ይቅርታ መጠየቁ አልሆነላቸው ብሎ ወንጀላቸውን ይክዳሉ። ግማሾቹ ተደብቀዋል። ታሪካቸው የሚታወቅ አይመስላቸውም። ስለዚህ በሽፋን እየተጠቀሙ ጸረ ኢሃፓ ዘመቻ ላይ ያተኩራሉ። በደርግ ዘመን ወንጀል ፈጽመዋል። በቀይ ሽብሩ ተሳትፈዋል፣ ደግፈዋል። በንጹሃን ደም ተነክረዋል። ዛሬ ታዲያ በየድርጅቱ አባል ነን መሪ ነን ብለው ተደብቀዋል። መጽሔት ያወጣሉ፣ ራዲዮ በባዕድ አገር አላቸው። ያ ያፈሰሱት ደም ያቃዣቸዋል። ኢሃፓ ይቅር ለእግዜር እንበል፣ ወንጀለኛው ጥፋቱን አምኖ ከተጸጸተ ቢልም እነሱ ይህንን አያምኑም። እና ለገሰ አስፋውና ፍቅረ ስላሴ ወቅ ድረስ ያጠፋ ነው የለም ብለው በወያኔ ፍርድ ቤት ሲጮሁና የትላንት ወዳጆቻቸው ምስክር ሆኖ ሲዋሹላቸው፣ ሌሎች ደግሞ ጅብ ከማያውቁት ሀገር እንደሚባለው ወደ ባድ ዘልቀው ከእኛም በላይ ኢትዮጵያዊ ላፋር ብለው በኢሃፓ ላይ ያው ደርጋዊ መርዛቸውን ያጫሉ። ሽፍንፍኑ ብዙ ነው። ጸረ ወያኔ ጭምብል አጥልቀው በዋና መልኩ ጸረ ኢሃፓ ዘመቻ የሚያካሂዱ የታሪክ ተጠያቂዎች ጥቂት አይደሉም። ኢሃፓ ከጠፋ የአረመኔ ታሪካቸው የሚረሳ ይመስላቸዋል። ትላንት ከሊቀመንበሩ ጋር ወደፊት ብለው ያጓሩ፣ ስልጣን አትልቀቅ ወይ ግደል እንጂ ብለው ያማከሩ፣ ሞት ለነ ኢሃፓ ብለው አረፋ ይደፈቁ፣ የቀበሌና ከፍተኛ ታጣቂ ሆነው ግፍ የፈጸሙ፣ የነፍሰ ገዳዮች ቀኝ እጅ ረዳት የነበሩ፣ ወያኔ ባለስልጣን ሲሆን ሄደው ተጎንብሰው የነበሩ፣ በአጭሩ ታሪካቸው የቆሸሸ ሁሉ ዛሬ ያን እርሱልንና የህዝብ መሪ እንሁን ሲሉም ዘመበሉ ባይናቸውና ታሪክን የሚያውቁን ይሃፋን በተመለከተ ጠኖ ቢጣፋ ደስ ይላቸዋል። ታሪክናው ቃልን የሚሉ ጥራዝ መጣቆችም በኢያፋ ላይ መዝመቱ ዕውቅና የሚያሰጣቸው ይመስላቸዋል። የዚህ ሁሉ ጥርጥም ነው በኢያፋ ላይ የሚዘምተው አለ ምክንያት አይደለም ለመዋሸት የተገደዱት። ሌሎች ደግሞ ሐሰቱ ሐቅ እየመሰላቸው በመሳሳት ነው። ጥያቄ፣ እስቲ በመስረታው እንነሳና ኢያፋን የመሰረተው በእውነት ሻቢያ ወይም የኤርትራ ግንባሮች ነበሩ? መልስ፣ ይህ በተደጋጋሚ የተነገረ ውሸት ነው። ኢያፋን የመሰረቱት የኢትዮጵያ ተማሪዎች እንቅስቃሴ መሪዎችና አባሎች የነበሩ ኢትዮጵያውያን ናቸው። ከተማሪ ማህበር ባሻገርና በላይ ትግሉ በፖለቲካ ድርጅት መልክ መካሄድ አለበት ብለው ያመኑና በልዩ ልዩ ቦታ የነበሩ እነዚህ ታጋዮች ተቀናጅተውና በተለይም በሀገር ቤት ከነበሩ ጋር ተያይዘው በ1964 ዓመተ ምህረት ኢያፋን መሰረቱ። በዚያን ወቅት በኢትዮጵያ ተማሪዎች እንቅስቃሴ አባል የነበሩና ለኤርትራ ነጻነት መታገል ይሉ የነበሩት የኤርትራ ተወላጆች ወደ ሻቢያና ጀብሃ ሄደው ተቀላቅለው ነበር። ያን አቋም ይዘው በእንቅስቃሴው አልቀጠሉ። በእንቅስቃሴው የነበሩ ኢትዮጵያውያን ውልደታቸው ከኤርትራ ስለነበር ብቻ ወደነ ጀብሃና ሻቢያ መለጠፉ ስህተት ነው። ወያኔና ሻቢያ ስልጣን ሲይዙ የተሸበሩ ክፍሎች ተስፋ የቆረጡ ድሮም ቢሆኑ እነሱ ናቸው ሁሉን ያካሄዱት የሚል እጅ የሰጠ የዝቅተኝነት ስሜት ያንጸባርቃሉ። ይህ ግን መሰረተ ቢስ ነው። የኢትዮጵያ ተማሪዎች እንቅስቃሴ ራሳቸውን በቻሉ ምሁሮች የተመራ ለኢትዮጵያ የታገለ እንቅስቃሴ ነበር። ኢያፋም ሲመሰረት ጀምሮ ይዘቱ ህብረ ብሔራዊ ነበርና በውስጡ የነበሩት ከልዩ ልዩ ብሔረሰብ የተወለዱ ኢትዮጵያውያን ነበሩ ናቸው። ከኤርትራ ግንባሮች ጋር ኋላ ያደረገው ግንኙነት ደግሞ ትግሉ ግድ የሚለው ነበር። ጥያቄ፣ ግንኙነቱ እንዴትና ለምን ተመሰረተ? መልስ፣ ኢያፋ የነበረውን ስርዓት በትጥቅ ትግል ማስወገድ የግድ ነው ብሎ ያመነ ድርጅት ነበር። ስለዚህም የታጠቀ ኃይል በመጀመሪያ አሰልጥኖ ሊያስገባ ያሰበው በባሌ በኩል ስለነበር በወቅቱ የጫካ ትግል ይመሩ ከነበሩት ከነዋቆ ጉቱ ጋር በሶማሊያ በኩል ለመገናኘት ጥሯል። በዚያ አድባሬ መንግስት ሻጥር ይህ ጥረት ሳይሳካ ሲቀር ደግሞ በሱዳን በኩል ሌላ ሙከራ ተደርጎ ይህም አልተሳካም። በመጨረሻ በትግራይ በተለይም በአዲስ ኢሮብ በኩል መጀመር የተባለው በግድ ከኤርትራ ግንባሮች ጋር ግንኙነትን የሚጠይቅ ነበር። በዚያ ለማለፍ ኢያፋ በመጀመሪያ የነበረው ግንኙነት ከጀብሃ ጋር ነበር። ኋላ ደግሞ ሻቢያ ሲቋቋም ከነሱ ጋርም ተገናኝቷል። የኤርትራ ግንባሮች መሰረታቸውን አስተካክለው በጋራ ለኢትዮጵያ እንዲታገሩ ይጥር ነበር። የህዝብን መብት አውቃለሁ ቢልም ለግንባሮቹ ሙሉ ድጋፍን የሰጠበትና ለህዝብ ይጠቅማሉ ያለበት ጊዜ ፈጽሞ የለም። ሻቢያ ኤርትራ ቅኝ ግዢ ናት በሉ ያለውን ኢያፋ አልቀበል ስላለ ተሯሩጦ ወያኔን ምስረታ ሂደቱን ደግፎ በትግራይ የሚያገለግለውን ቡድን ቀድሞ ወደ ትግራይ አስገባ። በወቅቱ በሻቢያ ውስጥ ችግር ሲፈጠርም የተሻለ አቋም የነበራቸውን መንካ የተባሉትን በምስጢር በመተባበር የተሻለ መስመር ይሰፍን ዘንድ ኢያፋ በአቅሙ ሞክሯል። ጀብሃም የፋሉል ችግር ሲነሳበት ተመሳሳይ እርምጃን ኢያፋ መውሰዱ ይታወቃል። በአጭሩ ኢያፋ ትግሉን ወደፊት ለማራመድ መውሰድ የነበረበትን ግንኙነት ቢያደርግም ዓላማውን ወይም መርሁን ወይም የኢትዮጵያን ጥቅም አሳልፎ አልሰጠም። ጥያቄ፣ በሀገር ቤት በየወሩ የታተመ በሚወጣ መጽሔት ላይ አንድ የኢያፋ መስራች ነበርኩ ግን በኤርትራ ጥያቄ ተለይቼ መኤሶን ሆንኩ የሚል ግለሰብ ድርጅቱ ከግንባሮቹ ነበረው ስለሚለው ግንኙነት የጻፈውን አነበናል። ሌሎች ደግሞ እና ኢህአፓ ወይም የተማሪው እንቅስቃሴ በግንባሮቹ ተዘፍሮ የመገንጠልን አማራጭ ደገፉ ይላሉ። አንድ በአውሮፓ ያለ በደርግ ዘመን የደርግ ደጋፊ የነበረ ምሁር ደግሞ ሻቢያና የአሜሪካው ሲአይኤ ኢህአፓን የመሰረቱት የመሩትም እስከ ማለትም ደርሷል። ሐቁ የት ነው? መልስ፣ ኢህአፓ በአረቦች በነሻቢያና በአሜሪካ የስለላ ድርጅት ተካሄደ ብሎ መለፈፉ ያዋጣኛል ብሎ የጀመረው ደርግ ነበር። ልጆቹና ሎሌዎቹ ቀጥለውበታል። የአረብ ፔትሮ ዶላር ወይም የቤንዚል ገንዘብ ይሰጠዋል ሲባል ነበር። ግራ ክንፉ ደርግ እንግዲህ ኢህአፓን በአሜሪካና በአረብ አድሃሪዎች ቅጥረኝነት ሲከስ መሆኑ ነው። የደርግ ምሁሮች የነበሩና ሰነዱን ሲተረጉሙና ተራማጅ ነው ሲሉ የነበሩ ይህን ሐሰት ቢነዙ አይገርምንም። ኢህአፓ ለኢትዮጵያ ሉዓላዊነት የታገለ ጸረ ኢምፔሪያሊስት ድርጅት ነበር። መስራች ነበርኩ ወደ መኤሶን ገባው ባዩ ግለሰብ ዋሾ ቁጥር አንድ ነው። የመስራች ትርጉም እስካልተቀየ ድረስ በኢህአፓ መስራች ጉባኤ ተገኝቶ ወደ መኤሶን የገባ በህይወት ያለ ግለሰብ አንድም የለም። በህዋስ የኢህአፓ አባል ሆኖ ወደ መኤሶን ከሄዱት ሶስት ግለሰቦች መሃል ሁለቱ በደርግ ሲገደሉ አንዱ አሁንም በርግጥ በህይወት አለ። ዋናው ግን ኢህአፓ ከግንባሮቹ ገጥሞ አጀንዳ አራመደ ወይም ደገፈ የሚለውን ለማናፈስ ነውና ይህ ደግሞ ሐሰት ነው። የህዝብን ትግል መደገፍ ሌላ፣ ግንባርን መደገፍ ሌላ የሚለውን አቋም ያውም ኢህአፓ የረሳ ወይም ቸል ያለ አልነበረም። ጥያቄ፣ የመገንጠልን መብት ኢህአፓ ያውቅ ነበር ግን? መልስ፣ በቅድሚያ ኢህአፓ ከመፈጠሩ በፊት የብሔረሰብ ጥያቄዎችና አመጾች ነበሩ። የጀብሃ ትግል ሲጀመር ይህ ነው የሚባል የተማሪ እንቅስቃሴ በሀገራችን አልነበረም። የነ ዋቆ ጉቱ የባሌ ትግል፣ የኦጋዴን አመጽ፣ የሜጫ ቱለማ ትግል ወዘተ ሁሉም ኢህአፓን በአመታት ይቀድማሉ። ስለዚህ ኢህአፓ ወይ የተማሪውን እንቅስቃሴ ያልነበረን ችግር ቆፍረው አውጥተው እባካችሁ ተነሱና ተገንጠሉ አላሉ። የእኩልነትና የመብት ችግር ነበረ። እንገንጠል ያሉ ነበሩ። ህዝብን በህብረት ለማታገልና የሀገርን አንድነት ለመጠበቅ ምን አቋም መያዝ አለብን ለሚለው በኢህአፓ የተሰጠው መልስ የራስን እድል በራስ እስከ መወሰን ድረስ የሚለውን ማወቅ የሚል ነበር። ይህ ደግሞ ያኔ እንቅስቃሴዎችን የሚመራ በነበረው ርዕዮተ ዓለም መሰረት የመገንጠልን መብት ማወቅ መገንጠልን ከመደገፍ በተለየ መልክ መቀበል የሚል ነበር። ስለዚህ መብት ቢያውቅም መገንጠል ደግሞ አይበጅም ሲል ኢህአፓ ግልጽ አቋም ያዘ። ለዚህም ነው ከመጀመሪያ ጀምሮ የኤርትራን ቅኝ ግዛትነት ያልተቀበለው፣ የወያኔን የግንጠላ ማኒፌስቶ የተቃወመው። ለመሆኑ ዛሬ ኢህአፓን የሚያወግዙት ክፍሎች ያኔ ከጠባቦች ወይ ከጨቋኞች ይታገሉ ነበር? ሌላ የተሻለ አማራጭን አቀርበው ነበር? ደርግ በአስመራም ሲጨፈጭፍ አወገዙትና ከወንድም እህት የኤርትራ ህዝብ ጎን ቆሙ ወይስ በለው ብለው ግፍን አጀቡ? ስለዚህም ኢህአፓ እውን የግንባሮቹ ጭፍን ወዳጅና ደጋፊ ከነበር ለምንስ ሊያጠፉት በየፊናቸው ተንቀሳቀሱ? የሐሰት ፕሮፓጋንዳው ከሐቁ ጋር የተጣላ ነው። ሐቁ የሚያሳየው ኢህአፓ ኢትዮጵያዊ አቋሙን ይዞ መቀጠሉና በዚህም የተነሳ በነሻቢያም በባዳንም መጠቃቱን ነው። ኢህአፓ ሀገር ብሎ ሲታገል ለህዝብ አንድነት ሲዋደቅ በነበረ ጊዜ፣ ዛሬ ሀገር ወዳድነን ባዮች ግን ወይ ከጨቋኞች ጋር ገጥመው የህዝብን አንድነትን የሚጎዱ ነበሩ፣ ወይም ከጠባቦቹ ጋር ሸብረብ ሲሉ የነበሩ ናቸው። ወያኔ ለስልጣን ሲበቃም ባልተናነሰ ጠባብነት ወይም ትምክት ጎዳና የተጓዙት ዛሬ ተመልሰው ኢህአፓን ሊከሱ የሞራል ብቃት ሊኖራቸው አይችልም። እና ወያኔ ያፓን አባይ ኢትዮጵያ ወይም የትልቋ ኢትዮጵያ ጠበቃ ብለው በነሱ ቤት በክፉ ሲሰይሙት ይህ ራሱ የሚያሳየው የኢሃፓ አቋም ምን እንደነበረ ነው። ኢሃፓ ሀገርን የሚጎዳ አቋም ይዞ በነበረ ሀገርን ሊገነጥሉ በተነሱት ባልተወገዘም ባልተወጋም ነበር። በሌላ በኩል ደግሞ በሀገራችን የነበረውና ያለውን የእኩልነት መጥፋት የሚክዱና በትምክህት የሚዋጡ ክፍሎች ደግሞ ኢሃፓ የህዝብ መብትና እኩልነት ይከበር ሲል ያማቸዋል። ስለዚህም ገንጣይ ብለው ሊከሱት ይፈልጋሉ። ህብረ ብሔራዊ ይዘቱ ይጎረብጣቸዋል። ዛሬ ወያኔን ተቃዋሚ ነን ቢሉም ከወያናዊ ወይም ትምክህተኛ ክፉኝ ተከትበው የዳኑ አይደሉምና አቋማቸው ብልሹ ነው። የአባዬን ለምዬ ባይናቸውና ኢያፓ ላይ ይዘምታሉ። ኢትዮጵያዊ ጠረን የሌላቸው ድርጅቶች ደግሞ ኢያፓ ለምን የህዝብን አንድነት ሰበከ በሚል ይዘምቱበታል። የግንጠላ አጀንዳቸውን ስለማይደግፍ ነው። ኢያፓና የኦሮሞ ህዝብ ትግል በሚለው ጽሑፍ ድርጅቱ በዚህ ላይ በሰፊው ተችቷል። በአጠቃላይ በድርጅት ደረጃ ለትግሉ አስፈላጊ የሆኑ ግንኙነቶችን መመስረት ማለትና የሌሎችን አቋም ውጦ ማስተጋባት ወይም በጭፍን መደገፍ ማለት በጣም የተለያዩ ናቸው። ቢያንስ ለኢሃፓ ወያኔ የደርግና የወያኔ የገደል ማሚቴዎች ይህ ባይገባቸው አይገርምም።
የቅምብሉ ተረኛ ዙፋና ልደፋ ትንግርት ዘራር ግዛ የቅምብሉን ተረኛ ብቹን ማጨቷን ትንቢቷን ተናግራ ቀውሱን ግን ደበቀች የደንዘል ዘራ በሰይጣን ተልኮ ኢትዮጵያን ለማውደም ህዝቦቿን በታትና ሌላው ያገር ጠላት የረሳነው መስሎት አዛውንቱ ዘረኛ ድሮም የምናውቀው የፋሺስት አጣቂ የወገን ቀበኛ እንደሬት መራራው ኢትዮጵያን ሱሴናት ባይ ዛሬም ተጀምሮ ሁለት ዙር መንጫውን በወገቡ ታጥቆ ሌላ ዙር ጭፍጨፋ ባገር ላይ ሊፈጽም በኦፌኮ አሽልኮ በግልጽ ይፋ ወጥቷል። ጭምብሉን አውልቆ ደም ከጠማው ኮርማ በአንድ ተቀናጭተው ከመሃል ሜዳ ቆሜ ዙሪያው ገደል መስሎኝ ግራንድ ተጋባው ሌላው ባለ ሳምንት ማን ይሆን ይያልኩኝ የወንበር ጥመኛው ሀቀኛ ታጋይና አታጋይ የሚሆን ለሀገሬ የተመኘው ድንገተኛ ደራሽ ባልደራስ መጣና ለችግሬ መቋጫ ወፌ በቆመች ስል ተስፋ አስተንቆይ ለድገቱ ስለፋ እሱም ገና ሳይድ ጉልበቱም ሳይጠራ ያመኑት በደንደስ ሉጋሊያስ ይያልኩት ጭምብሉን ተረኛ ያልተገራው ፈረስ ሳሩን አየውና ገደሉን ሳይ እኔን ገፍትሮት ስሮጥ ወንበር ጠልፎ ጥሎት ኩዳረኝ እንደው ግርም ብሎኝ ከሃዲ አንጃ ባንዳ ዘረኛ ከርሳደ ተስፋና ምኞቴን እንዲህ አጨልመው መና አርገው ሲቀር እንደላም የሚያልቧት ሱሴ የሚሏት ሀገር እንዴት ለገዘብና ለክስክስ ለሆነ የባለ ስልጣን ወንበር ድልዳላቸውና ሻጋሪያቸው ሆና እድሜ ልኳን ትኖር ብዬ ራሴን ጠየቁ መልስ ላላገኝ ነገር ሌላው የሁድ ቁርጠት የሀገር የራስንታ የዳስ የዲያስፖራው ሸማች መቸግጂ ያውቃል ስንዴ ግዛ ሲሉት ጓያ የሸመተ አንገትን ያስደፋል ወገብ ያሰብራል። እውነታ ቢኖረውም አበው የተረሱት ሆድ ከሀገር ይሰፋል መስፋቱስ ባልከፋ ግን በዲያስፖራው ድርጊት ርር ትክክል ብሎ አንጀቴ ተቃጥሏል። እኔስ መቼ ዋዛ ከቶም አልተመኘሁ። ሆይ ሆይ ታማይ ጠልፈኝ ጀናይ በገለ ስልሳዎቹ አይደለም አይኔንም ጨፍኝ ስንዴውን ከጓያ ለይቻው ቆአለ። ከዛም በሰከነ አይምሮ ለምለማን ኢትዮጵያ ማርኛ ገረ ይያልኩ አንድ ሆኖ የቆመውን የስንዴ ማሳዋን አሻግር ያየው እችን ይወዳል ብዬ ሞታን በሞቴ ልሽር ካባይ በኩር ልጇ በጽናት ተቀላቀ። አገርም ስታረጅ እሾሃ መከላ ታበቅል ይሆናል። እናም ሊነጋስል ያው እንደ ልማዱ ፍራሉ ጨድማል። ግን አንተ አቃለ የማያወላውል ለከሱ የማያድ አርማውን ባነገበጹ የታጋይ ኃይል የህዝባችንነት በታጋይ የደም ግብር ትልን ይቀዳል። አንጠራጠርም ያገር ህልውና ዳግም ይከበራል። ወሎ እንኳን ሳድር የጥምብል ተረኛው ውርደቱን ታቅፎ መቀመጥ ይወርዳል።
የህዝባዊ አመስ መንገድ በየትና እንዴት ህዝብ መሰረታዊ መብቶቹን ተነፍጎ ባለበት ሁኔታ አመስ የሚጠበቅ ክስተት መሆኑ ሲነገር የኖረ ሐቅ ነው። ይግሃጅ የሆነ እውነት እንዳለ ሆኖ ግን በየአገሩና በየቦታው የተነሱ ህዝባዊ አመጻዎች በሞላ ተሳክተው በየአገሩ የሚኖረው የተገፋና የተጨቆነ ህዝብ ሁሉ መብቱን አግኝቷል፣ ነጻነቱን ተጎናጽፏል ማለት አይቻልም። በቅርብ አመታት በመካከለኛው ምስራቅ በሰሜን አፍሪካ የተነሱት ህዝባዊ አመጻዎች ብዙ ደም የፈሰሰባቸው ብዙ ህይወት ያለፈባቸው ቢሆኑም የየሀገሩ አድህሮት ኃይላትና ዓለም አቀፋዊ የከበርቴ ስርዓቶች ተመሳጥረው እንዴት እንዳከሸፉት ከእይንታችንም ሆነ ካምሮአችንም ያልጠፋ የቅርብ ትዝታዎቻችን ናቸው። በሀገራችንም ህዝብን ከዳር እስከ ዳር አስተባብሮ ያስነሳውን አገር አንቀጥቅጥ የ1966 ህዝባዊ አመጽን ፋሽስታዊ ወታደራዊ መንግስት ከአገር በቀል የአድህሮት ኃይላት ጋር አብሮ በሶቪየት ጣልቃ ገብነት ታጅቦ በብዙ መቶ ሺህ የሚቆጠሩ ዜጎችን በአረመኔነት ከበላ በኋላ የህዝቡን አመጽ አንገት ቆልምሞ አገሪቱንና ህዝቡን ዛሬ እያየን ላለነው ጠባብና ዘረኛ የወያኔ ቡድን አጋልጦ እንደፈረጠጠ ህዝባችን የሚያውቀው ጉዳይ ነው። ዛሬ በዚህ ጽሑፍ አማካኝነት በዋናነት ልንወያይበት የተነሳ ነው በሀገራችን እያየን ስላለነው የህዝብ በየቦታው መነሳታቱንና አመጹን ነው። አመጹን የመምራቱም ሆነ የአመጹ አካል ሆኖ መሰለፍ በቅድሚያ የአመጹን ባህሪና ተጨባጭ ሁኔታ በጥልቀት መመርመርን ግድ ይላል። ይህን ማድረግ ሲቻል ደግሞ የአሁኑን ሁኔታ ከቀደሙት በሞላ ምን ልዩ ያደርገዋል የሚለውን መሰረታዊ ነገር ለመገንዘብ የተሻለ ሁኔታን ይፈጥራል ብለን እናምናለን። ኢትዮጵያ በተራዘመ ታሪኳ ከብዙ ውጣ ውረድ በኋላ ሀገራዊ ህልውና ካገኘች ጀምሮ ኢትዮጵያዊ የሆነ መንግስት ያጣችበት ወቅት የአሁኑ ጊዜ ነው ብለን እናምናለን። ይህ ማለት ግን ሀገራችን ዴሞክራሲያዊና ፍትሃዊ ስርዓት ለመፍጠር ችላ የኢትዮጵያው ህዝብ መብትና ልዕልና ተከብሮ ኖራለች ማለታችን እንዳልሆነ አንክሮ ሊሰጠው ይገባል። ቤትም ቦታ ይሁን ቤት መንግስትን መንግስት የሚያሰኝ የጋራ ባህሪ አለ። በየቦታው በተለያየ የታሪክ ወቅት መንግስታት ጨቋኝ ይሁኑ ዴሞክራት፣ አድሃሪ ይሁኑ ተራማጅ ናዚስት ይሆኑ ፋሽስት ወዘተ ይመለኪያ ለሁሉም የሚሰራ ነው። ይሄውም አንድ አገር መንግስት አለው ከተባለ ሃ የመጀመሪያ ተግባሩ አገራዊ የሆነ ብሔራዊ ጦር መስርቶ ያገሩን ዳር ድንበር መጠበቅ ነው። ኢትዮጵያ የብዙ ሺህ ዓመታት ታሪክ አላት ስንል ይህንኑ ለዘመናት የታወቀ ዳርና ድንበሯን አስጠብቃ መኖሯን ተመርኩዘን ነው። በዓለም ታሪክ በሞላ መንግስታት ድንበራቸውን ለማስጠበቅ ከቻሉም ለማስፋት ታግለዋል። የናዚ ጀርመን ሂትለር እንኳ በአንደኛው የዓለም ጦርነት ጀርመን የተወሰደባትን ድንበር ለማስመለስና አልፎ ተርፎም ለመስፋፋት ለሁለተኛው የዓለም ጦርነት መንስኤ ሆኗል። እንስፋፋ ሌላ ሀገር እንያስራ ይሆን ዋናው ጥያቄ አገሩን እየቆረጠ ለባዳን የሚሰጥ መንግስት ተብሎ የሚጠራ አገዛዝ ግን በታሪክ ወያኔ ካልሆነ በጭራሽ ተሰምቶ አይታወቅም። የኢትዮጵያ ዳር ድንበር ስንል በታሪክ ህዝባችን በተለያየ የታሪክ ወቅት መስዋዕትነት እየከፈለ ያስጠበቀው መሬት ብቻ ሳይሆን አየሩን፣ እጽዋቶቿን፣ እንስሳትን፣ ጫካውና ደኑን፣ በአገሪቷ ማህፀን ያሉትን ማዕድናትን ወዘተ ማለታችን ነው። የተባበሩት የዓለም መንግስታት ቻርተርም የየሀገሮች የአየር ክልል አለ። ለዚህ ነው አንድ አገር የሌላውን አገር የአየር ክልል ጥሶ መግባት የማይፈቀደው። ወያኔ የኢትዮጵያን ደንና ጫካ ያስጨፈጭፋል፣ ብርቅዬ አራዊቶቿን በፈረንጆችና በአረቦች ከፍ ያለ ዋጋ በሚሰጡት ያስገድላል፣ ያስረጃል፣ ማዕድኖቿን የታሪክ ቅርሶቿንም ያጠፋል፣ ያስጠፋል፣ ይቸረችራል። የወያኔ ተግባራት ሲደመሩ አሁንም ኢትዮጵያዊ የሆነ መንግስት ኢትዮጵያ በታሪኳ ያጣችበት ጊዜ የመሆኑ ማስመስከሪያ ነው። ለ የወያኔ ህገ መንግስት ኢትዮጵያ ለ25 ዓመታት ካለ ህገ መንግስት አንድ ጽንፈኛና ጠባብ ዘረኛ ቡድን በነደፈው የመጨቆኛና የመበዝበዣ አገርና ህዝብን ማዋረጃ ሰነድ እየተገዛች ያለች አገር መሆኗን መግለጫ ማህደር ነው። ወያኔ የቅዠትና የጭካኔ የውሸት ማህደር ነው። ኢኮኖሚው በ10% አድጓል፣ መብት ተከብሯል፣ ጦርነት ጠፍቶ ሰላም ሰፍኗል፣ ወዘተ እያለ ሲያደናቁረን 25 ዓመታት አልፈዋል። ወያኔ በውስጣዊ ባህሪው ከመስረታው ጀምሮ ውሸት መመሪያው የፍላጎቱ ማስፈጸሚያ መሳሪያው ነው። ውሸቱን ይደጋግማል። እኛ ማንሳት የምንሻው በተጨባጭ በአገሪቱ ላይ ሰፍኖ የሚታየውን እውነት ነው። እውነት አንድ ብቻ ነው። እንደ ወያኔ ውሸት የሚደጋገም የሚባዛም አይደለም። የምናነሳው እውነት መጽሐፍ ቅዱስም ሆነ ቁርአን ከሚሉት እውነት ጋር ተመሳሳይ አለበለዚያም ተወራራሽ አይደለም። ቁርአንና መጽሐፍ ቅዱስ ላይ ያለ እውነት በእምነት ላይ የተመሰረተ ነው። ማንኛውም ዜጋ ያመነበት እምነትን ሊከተል ሊተውም ሆነ ሊቀይር መብት አለው። መንግስት በእምነት ላይ ጣልቃ እየገባ ዜጎችን ለማደናቆር እምነታቸውን ለመከፋፈያ እንደ መሳሪያ ሳይጠቀም ማለታችን አንክሮ ተሰጥቶት ማለት ነው። እኛ የምናወሳው እውነት ህዝባችን በተጨባጭ አገሪቷ በአጠቃላይ ያለችበትን እውነት ገላጭ ነው። ይህን መሰሉ እውነት በአሃዝ ሊገለጽ የሚችል በተጨባጭም የሚታይ ነው። ህዝባችን በረሃብ እየተቆላ ነው። ሀገራችን እየተቸረቸረች፣ የህዝባችን ሁለገብ መብት እየጠፋ፣ ህፃናት እየተሸጡ ወዘተ ነው ስንል ወያኔ ደግሞ ኢኮኖሚው አድጓል፣ ጦርነት ቆሟል ይለናል። የወያኔ ጎጠኛና ዘረኛ ቡድን ያላለው ነገር የለም። የሚለው ሁሉ ሐሰት፣ የሚያወራው ሁሉ ውሸት ስለሆነ ነው እንጂ በሰሜን በደቡብ በምስራቅ በምዕራብ በጎንደር በወሎ በሸዋ በየክልሉ በአጋዚ የዘር ጦር ለሚጨፈጨፈው ህዝባችን ግን ጦርነቱ አላቆመም። ወደ ሶማሌና ሱዳን በማያውቁትና በማይመለከታቸው ጦርነት ውስጥ በወያኔ ለባዕዳን ገዢዎች ፍላጎት ለጦርነት እየማገዳቸው ላለው ወጣቶችና ቤተሰቦቻቸው ጦርነቱ አላቆመም። የኢኮኖሚው አድጓል ተደጋጋሚ ውሸት ለረሃብተኛው ህዝባችን በምግብነት አላገለገለም። ከሁሉም በላይ ግንዛቤ ማግኘት ያለበት የሰላም ምንጩ የጦርነት አለመኖር ሳይሆን የመብት መከበር ነው። አንድ አገር ዜግነትና ዴሞክራሲ የተያያዙ ናቸው። ዜግነትና መብት ግን በሕገ መንግሥት ስለተጻፉ ብቻ የሚከበሩ አይደሉም። ዜግነትና ዴሞክራሲ የተያያዙ ናቸው ካል ወደ ባለቤትነት ጥያቄ መመለሱ ግዴታ ይሆናል። ይህን ማድረግ ከተቻለም ብቻ ነው ዜግነትና ዴሞክራሲ የተያያዙ የሚሆኑት። ይህም ሲሆን ብቻ ነው ሕገ መንግሥት ሕዝብን በእኩልነት ሊያይ የሚችለው። ሕገ መንግሥትና ሕግ አንድ አይደሉም። በሕገ መንግሥት በአገራችን የወያኔ ማህደር ላይ የዜጎችን እኩልነት ተከብሯል ይላል። በሕግ ፊት የዜጎች እኩልነት የማይከበር ፍትሕና ርትዕ የሰፈኑ ካልሆኑ ሕገ መንግሥቱ ሕዝባዊ ሳይሆን የአምባገነኖች የጽንፈኞችና የነሱ ተከታዮች መፈንጫና መገልገያ፣ ለሰፊው ሕዝብ ግን መበዝበዣ፣ መጨቆኛና መረገጫ መሳሪያ ሆኖ ነው የሚቀረው። የወያኔ ማህደር የዚህ ሁኔታ መግለጫ ነው። የወያኔ ሕገ መንግሥት ተብየውም ሆነ ሕጉ የኢትዮጵያን ሕዝብ መብት ማክበር ቀርቶ ዓለም አቀፋዊ ይዘት ያለውንም የሰብአዊ መብትን የሚያከብር አይደለም። ሰብአዊ መብት የሰው ልጆች የጋራና መሰረታዊ መብት ነው። ሰብአዊ ሆኖ ለተፈጠረ ሁሉ ሊነፈግ የማይችል የመብቶች ሁሉ መሰረት ነው። ሰው ሁሉ ሳይተነፍስ መኖር እንደማይቻለው ሰብአዊ መብቱን ከተነፈገ ማሰብ ጭምር ይሳነዋል። በነፃ የማሰብና የመንቀሳቀስ መብት በአእምሮ ማዕከልነት የሚከናወን የንቃት መለኪያም ነው። ይህ ስለሆነም ነው የሰብአዊ መብት መከበር ዓለም አቀፍ ድንበር የለሽ ሆኖ የሚገለጸው። የዚህ መብት መከበር ከዴሞክራሲና ከተለያዩ ተቋሞች መብቶች ጋርም በጣም የተሳሰረ ነው። አበው በጣም ቀድመው አለባብሰው ቢያርሱ ባርም ይመለሱ ብለዋል። የወያኔ ዘረኛና ጎጠኛ ጠባብ ቡድን ይጋለጥ ግባተ መሬት ይጣደፍ የምንል ከሆነ ደግሞ ዛሬ በአገራችን የሚታየውን ቅራኔ አብጠጥሮ ማየት የግድ ይሆናል። የመጀመሪያና ዋነኛ ቅራኔ በወያኔ ዘረኛና ጎጠኛ ጸረ ዴሞክራሲ ጽንፈኛ ቡድንና በኢትዮጵያ ሕዝብ መካከል መሆኑ የተረጋገጠ ነው። ቀን በተረቀ ቁጥር እውን እየሆነ የመጣውን ኢትዮጵያዊነት ወያኔንም ሆነ ጽንፈኝነትን በአጠቃላይ እየታገለና እያጎለበተ መምጣቱን ነው። ሕዝባዊ አመጽ በየቦታው እየተቀጣጠለ መታየቱም ይህን ክስተት ገላጭ ነው። ኢትዮጵያዊነትን ጥሎ ዴሞክራሲያዊ ሆነ ፍትሃዊ መብትን ማምጣት የሚታሰብ አይደለም። በወያኔ ከስልጣን መወገድ የምንግባባ ከሆነ ደግሞ ከወያኔ በኋላስ የሚለው ጥያቄ ላይ የጠራ አቋም መኖር አለበት። ይህ መሆን አለበት ካልን ደግሞ ወደ 1960ዎቹ ዓመታት የካቲት ጥያቄዎች መመለሱ ልናልፈው የማንችለው ሐቅ ነው። የካቲት ጥያቄዎች ዛሬም ሕያው ናቸው። የካቲት ጥያቄዎች ዛሬም ወያኔን እያታገሉም ነው ስንል እነዛ ጥያቄዎች የጎጥ ሳይሆኑ የኢትዮጵያ ሕዝብ ጥያቄዎች በመሆናቸው ነው። የወያኔ ዘረኛ ጎጠኛ ቡድን ጸረ ዴሞክራሲ፣ ጸረ ሁለገብ መብት፣ ጸረ ኢትዮጵያ መሆኑ ብቻ ሳይሆን ጸረ ሰብአዊ መብትንም ጭምር ነው። ይህንን በሁለገብ ተግባሩ የቆሸሸ ቡድን በምን መንገድ መታገል እንደሚገባ ቀደም ብሎ ታላቁ ባለቅኔና የሥነ ጽሑፍ ሰው ኃይሉ ገሞራው በሚከተለው መንገድ ባጭሩ ገልጾት ነበር። ያልታጠቀን ወገን በታንኳች ሲነዳው፣ በቤት በመንደሩ ጤናውን ሲነሳው፣ አቤትም ለማለት በሰልፍ ሊከጅለው፣ በባሩድ በጥይት ጨክኖ ሲቆላው፣ ታጥቆ ከመመከት ሌላ ምን ምርጫ አለው? አንገብጋቢውና አብከንካይ ጥያቄው ወደድንም ጠላንም ባጭሩ ይኸው ነው። አገር ላጥፋ እያለ የሚያበጥን ኮርማ ገልብጦ መግራት ነው በተግባር አውድማ። ላጥፋችሁ እያለ ያስቸገረን ወይፈን ምሱ ሲኮላሽ ነው እብሪት እንዲመትን። ኢሰብአዊ ሆኖ በዘረኛነቱ ራሱ ባመጣው በገዛ ጥፋቱ መሰሉን የሚንቅ የከንቶች ከንቱ ምን ምህረት ያሻዋል ቢፈረድ ለሞቱ? የምን ርኅራሄ ለዚህ መሰል ገልቱ? ወገኑን አገሩን ቸብቻቢ ለብርቱ ለገበያ አቅራቢ ልብ ኩላሊቱን። ገሞራው በሕይወት እያለ ይህን ወያኔን በሁለገብ መልኩ የሚገልጽ መልእክት ጥሎልን አልፏል። መልእክቱን ጥሎልን ማለት ብቻ ሳይሆን ምን መደረግ እንዳለበት ስርወተ መልእክቱን አስቀምጧል። እውነት ስለሆነ መከተልና መተባበር የአሁኑ ትውልድ ግዴታና ኃላፊነትም ነው። ዛሬ በአገራችን በተለያየ ቦታና አካባቢ ህዝባዊ አመጽ እየታየ እየተቀጣጠለም ነው። እነዚህ አመጻዎች አገር አቀፍና ኢትዮጵያዊነት የተላበሱ እንዲሆኑ መታገል የወቅቱ ግዴታዎች መሆን ይኖርባቸዋል። በየቦታው መሬቱን የተነጠቀው አራሽ ህዝብ የመሬቱ ባለቤት እንዲሆን፣ የአገሪቱ ሰራተኛ ክፍል ለመብቱ እንዲቆም፣ በገጠሪቷ ኢትዮጵያም ሆነ በከተሞች የሚኖሩ ሴቶች በነጻ የመደራጀት መብታቸው እንዲጠበቅ፣ የተለያየ እምነት የሚከተሉ ዜጎች እምነታቸው እንዲከበር፣ የአገሪቱ የተፈጥሮ እና የማዕድናት መዘረፍ እንዲያከትም ወዘተ በመታገል ትግሉን አገር አቀፍ በሆነ መንገድ ወደ ዴሞክራሲያዊ የፖለቲካ ትግል ማሸጋገሩ ወሳኝ ነው። ወያኔም ሆነ ሌሎች መሰል ጽንፈኞች ይህንን መሰል ትግሉን ለጽንፈኝነት ዓላማቸው መጠቀሚያ እንዳያደርጉት በሕዝብ ውስጥ አጥብቆ መስራትና ሕዝብን ማቀራረብ፣ በመሰረታዊ የመብትና የነጻነት ጥያቄዎች ዙሪያ ማሰባሰብ ለነገ ሊባል የማይችል ወሳኝ ተግባራችን ሆኖ መወሰድ ይኖርበታል። ወያኔ በተለያየ ትናንሽ ጥቅማ ጥቅም እያነሆለላቸው ለባይ ግድብ አዋጡ በተፈጥሮ ማዛባትም ሆነ ባየር ጸባይ መበከል በህዝብ ላይ የደረሰውን ድርቅና ረሃብ ከኛ ጋር ሆናችሁ ተቋቋሙ ወዘተ ይያለ ገንዘባቸውንና ንብረታቸውን የሚበዘብዘው የዲያስፖራ ዜጎች እዚህ ወያኔን የማጠናከር ተግባር እንዲታቀቡ ጥሪ እናቀርባለን። ወያኔ በስልጣን እስከቆየ ድረስ እንኳን መሬቱ ታርሶ ቀርቶ ሰማዩም ተችሎ ቢታረስ የረሃብና የህዝባችንን ስቃይ መራዘምን ይፈጥር እንደሆነ እንጂ ለችግራችን መፍትሄ ሊሆን አይችልም። በዚህ ሁኔታ ወያኔን መደገፍ ራስንም ከወያኔ ጋር ለህዝብና ለታሪክ ፍርድ ማዘጋጀት መሆኑን ካሁኑ መገንዘብ ተቃሚ ነው። ሀ አገራዊ የሆነ ብሔራዊ ኢኮኖሚ አለመኖር። በሀገራችን ኢትዮጵያ አገራዊ ኢኮኖሚ ተጠቃሎ በወያኔ ዘረኛ ቡድንና በባዳን ከበርቴዎች እጅ የወደቀበት ብሔራዊ ከበርቴ እንዳቆጠቁት ሆን ተብሎ የተፈረደበት ሁኔታ ውስጥ ተዘፍቃ ትገኛለች። የሀገሪቱ ዋነኛ የኢኮኖሚ ምንጭ የሆነው መሬት ያራሹ ህዝብ ንብረት ሳይሆን የወያኔ የግል ንብረት በመሆኑ መሬቱ ወያኔ በፈለገው ዋጋ እየተሸጠ ለአረቦች፣ ህንዶች፣ ቻይናውያን ወዘተ ቁጥጥር ስር እንዲውል ተደርጓል። በገጠሩ ህዝብና በከተማው ነዋሪ ዜጋ መሃል የነበረው ጤናማ ኢኮኖሚያዊ አቅርቦትና ግንኙነት ተቋርጧል። እነዚህ መሬት የተቸረቸረላቸው ባዕዳን ከበርቴዎች የሚያመርቱት ለሀገራቸው ህዝብ ምግብ የሚሆን ምርት ለዓለም ገበያ የሚያቀርቡት ፍጆታ እንጂ በረሃብ በከተማም ሆነ በገጠር ለሚቆላው ህዝባችን አለመሆኑ ከሚታየው ተጨባጭ ሁኔታ እየታየ ያለ ነው። ኢትዮጵያዊ የሆነ ብሔራዊ ከበርቴዎች እንዳያቆጠቁጡ ሆን ተብሎ የተሰራበት ነው። ከዚህ በተጨማሪ የዘር ፖለቲካው ዜጋው ከቦታ ቦታ ተዘዋውሮ እንዳይሰራ የሚያግድ ስለሆነ ብሔራዊ ከበርቴ ለመፍጠር ተጨማሪ የግር ብረት ሆኗል። በዛሬቱ ኢትዮጵያ ከበርቴ ይጠራ ቢባል የጀርባ አጥንት የሌለው አቀባባይ ከበርቴ የሚባልና በዋናነት ከወያኔ ጋር የዘርና የጎሳ አረግ የተያያዙ ጥቂቶች ብቻ ናቸው። የወያኔ ቱባ ቱባ መሪዎች አገርንም እየሸጡ በተለያዩ የዓለም ባንኮች መጠን የለሽ ገንዘብ የሚያሸሹት ባላቸው የዘር ጦር ህዝብን እየጨፈጨፉ መኖር እስከተቻላቸው ብቻ ነው። ከተለያዩ የአገሪቱ ብሔርና ብሔረሰቦች እየተመለመሉ በየአካባቢው የተሾሙት ወዳደሮች ጭምር የያካባቢውን ህዝብ በመግፈፍ ትልቅ ንብረት እንዳካበቱ ህዝባችን በደም የሚያውቀው ነው። እነዚህ ወዳደሮች እድሜያቸውም ሆነ እጣ ክፍላቸው ከወያኔ መኖር አለመኖር ጋር የተቆራኘ ነው። ከተሞችም ሆነ በገጠር ህዝብ እነዚህ ወዳደሮች ጠንቅቆ ያውቃቸዋል። ከሚበድሉት ሚሊዮን ህዝብ ተሸሽጎም ሆነ ተደብቆ መኖር የሚቻል አይሆንም። የህዝባዊ አመስ ተልእኮ በየቦታው እነዚህን ወዳደሮች እየመለመለ ማጥፋት፣ ህዝብን በአገራዊና ዴሞክራሲያዊ ትግሉ ዙሪያ ማሰባሰብና ማስተሳሰር ነው። በዚህ መንገድ እየተጓዘ ግንዱ የሆነውን የወያኔን የግፍ አፋኝ ቡድን መገርሰስ ዋነኛ ዓላማ ነው። ይህ እውን እንዲሆን ደግሞ በየደረጃው ኃይልን መገንባት፣ ወያኔ በዘርና በጎሳ የበደል አገዛዝ ኃይልና ስልጣን የነሳቸውን ክፍሎች ከአመጹ ሂደት ጋር በማያያዝ መልሶ ኃይል እንዲያገኙ ማድረግ ልናልፈው የማንችለው ግዴታችን ነው። የሀገራችን አጠቃላይ ህዝብ ግማሽ የሆኑት ሴቶች መብታቸው እንዲጠበቅና በነጻነት እንዲደራጅ ማድረግ፣ የሰራተኛው ህዝብ መብት ተጠብቆ ምንም ገደብ ሳይጣልበት ለሰራተኛው መብትና ጥቅም በሐቅ የቆሙ አመራሮችን እየመረጠ እንዲደራጅ መቀስቀስና ማደራጀት፣ የመምህራን የተማሪዎች ማህበራት እንዲያብቡና እንዲጎለብቱ መጣር፣ የህዝባችን የመረዳጃና ባህላዊ ማህበሮች እንዲጠናከሩ በከፍተኛ ጥንቃቄ ማደራጀት። ሌላኛው ትልቅ ትኩረት ሊሰጠው የሚገባው አገር ተረካቢ ሆነው ወጣት ትውልድ ነው። በሌሎች አገሮች ያለውን ተመክሮ ለጊዜው በእንተው በ1966 ዓ.ም ተመረጸ ህዝባዊ አብዮት ከፋሽስታዊ ወታደራዊ መንግስት ጋር በተካሄደው ግብግብ ወጣቱ የተጫወተውን ሚናና የከፈለውን መስዋዕትነት ማንሳቱ ዛሬ እየተካሄደ ላለው አመጽ የሚሰጠው ትምህርት በቀላሉ የሚገመት አይደለም። በከፍተኛ ያገርና የዲሞክራሲ ትግል ታንሶ ፋሽስቶችን መግቢያ መውጫ ያሳጣ ለሀገርና ለህዝብ ክብር መስዋዕትን በመዝሙር ጭምር እየገለጸ መራራውን መስዋዕትነት የተቀበለ አኩሪ ትውልድ ነው። ካልባሌ ተግባሮች ርቆ በንቃት ታንጾ ዳገት ቁልቁለት የተጓዘ ከህዝብ ሳይለይ ከተሞችንና ገጠሪቷ ኢትዮጵያን በትግል ያሰሰ ከጽፈኞችም ጋር የተዋደቀ መመኪያ ተምሳሌነትም የሆነ ትውልድ ነው። ዛሬስ ይህን ከመሰለ ወርቅዬ ትውልድ ካልተማርን ከማን ልንማር ነው? ወያኔ በየቦታው እየተቀጣጠለ ባለው የህዝብ መነሳሳት እየተጣበበ የኢትዮጵያ ምድር ቀውጢ እየሆነችበት ነው። ለስልጣን ያበቁት የምዕራብ አገሮችም ሁለገብ ድጋፋቸውን ባይነፍጉትም ይህን ከተገነዘቡት ውሎ አድሯል። ይህ ማለት ግን ከወያኔ ጋር በድርድር የሚፈታ አገራዊ ችግር አለ ወይም ይኖራል ለማለት አይደለም። ኢትዮጵያ እንደ ሀገር ትከበር፣ የህዝባችን መብት ይጠበቅ፣ ፍትህና ርዕይ ይስፈን፣ ሰብአዊ መብት ይከበር ካል የወያኔ መገርሰስ ግዴታ ነው። ሰሞኑን በሌሉበት ትግል አለን፣ ባልተኮሱበት ቦታ ገደል ማረፍ የሚሉ ወያኔ ለእርቅ ጠርቷል እያሉናቸው ይህን በየድረገጹ ሲለፈልፉ እየሰማናቸው ነው። የህዝብን ወኔ ለመስለብ የባዕዳንን ተልእኮ በመፈጸም የወያኔን እድሜ ለማራዘም የሚደረግ ሩጫ ነው። ህዝብን ማታለል ግን አይቻልም። ከህዝብ በላይ በህዝብ ላይ የደረሰን ግፍ የሚያውቅ የለም። በአውሮፓው ማህበር ቢሮም ይሁን በአሜሪካ ኮንግረስ ቢሮ በሻዕቢያ ጓሮ መወሸቅ ግፍና በደል አንገፍግፎት የተነሳን ህዝብ አመጽ የሚያቆሙ አይደሉም። ሰፊው ህዝብ አቸናፊ ነው የሚባለውም ለዚህ ነው። ከዘረኛው ቡድን እንደራደራለን የሚሉን ኢትዮጵያን ካለ ወደብ ለማስቀረቱ፣ ትልቁን የጎንደር ክፍል ቆርጦ ለሱዳን ለማስረከቡ፣ ትልቅና ለሚሆኑትን የጎንደር የወሎ ክፍሎች ቆርጦ ነዋሪውን ህዝብ አፈናቅሎና ፈጅቶም ጭምር የምርጥ ዘር ወደሚለው ወደ ትግራይ ክፍል ለማስገባቱ ምን መልስ አግኝተው ይሆን? በበኩላችን ወያኔ ከነግሳንክሱ ከስልጣን ኮርቻው ካልተገረሰሰ፣ በህዝባዊ አመጽ ካልተሰናበተ የሚመለሱ ጥያቄዎች አይሆኑም። ኢትዮጵያም እንዳገር ህዝባችን ከነበብቱ የሚከበሩና የሚታፈሩም አይሆኑም። የኢትዮጵያ ህዝብ አንዱን ጨቋኝ በሌላ በመተካት ነጻነትም ሆነ መብት እንደማያስገኙለት ከመራራ ትግሉ ተምሯል። ህዝባችን አሁን እየተቀጣጠለ ባለው አመጽም እንደምናየው በመሰረታዊ ለውጥ ስልጣንና አገሬን ልረከብ ማለቱን ነው። ተቃዋሚ ነኝ የሚለው ክፍል ምርጫም ብዙ አይደለም። ወይ በትግሉ ሜዳ በእውን ተገኝቶ የህዝብን ፍላጎት ተቀብሎ አመጹን መቀላቀል፣ አሊያም እየተፋፋመ ባለው ህዝባዊ አመጽ ከወያኔ ጋር በአመጹ ነበልባል መቃጠል ነው። ሶስተኛ ረድፍ የሚለው አነጋገር በህዝባዊ አመት ጊዜ ቦታ የለውም። አገር የህዝብ ነው ብለን ለአመጹ ስንተነፋሳ ለህዝባችን ያለን ራእይ እንዳይደናቀፍ የራዩን ባለቤት ግንባር ቀደም አርጎ መታገልና ማታገል አስፈላጊ ይሆናል። ብዙአኑን በዚህ መልክ ማደራጀት የሚቻለውም አገሪቷ በገበየት የሁሉም መሆኗን በማረጋገጥ የኩልነትና የዲሞክራሲ ሰንደቅ በመቀበል ወያኔ ካመቻቸልን የጠባብነትና የትምክት አረንቋ በመራቅ ነው። ይህ ራእይ ኢትዮጵያን ማዳን፣ ክብሯና ህልውናዋን ማረጋገጥ፣ አንድነቷን መጠበቅ እንደ ቀዳሚ ማየትና መስራት እንደ ዋና መሰረት መታየት ያለበት መሆኑ የሚያከራክር አይደለም። ከዚህ ባሻገር ግን የአንድነት መሰረቱ ዴሞክራሲና እኩልነት መሆኑ በምንም አይነት መዘንጋት የለበትም። መሬት ለራሹ፣ መብት ለህዝቡ፣ ሉዓላዊነት ለኢትዮጵያ፣ ድሃው ይማር፣ የኑሮ ዋስትና ለብዙሃኑ፣ እኩልነት በህግ ፊት፣ ፍትህ ይንገስ፣ እነዚህን የመሳሰሉት ለአመታት የታገልንላቸው የሰብአዊና የዲሞክራሲያዊ መብቶች የህዝብ ስልጣንና ወሳኝነት ማረጋገጫ ዓላማዎች ይህንኑ አገር የማዳንን ግዳጅ አጅበውና ትርጉም ይዘት ሰጥተው መገኘት ይጠበቅባቸዋል። አገር ከህዝቦች ውጪ የምትገለጽ ግዑስ ክስተት አይደለችምና ታሪኳን በደማቸው ጽፈው ሞተው ሕያውነቷን ያረጋገጡላትን ልጆቿን ጠረን ማሽተት፣ መልካቸውን መምሰል፣ የልብ ትርታቸውን ማጀብ፣ ራያቸውን መሆን ይኖርበታል። ትግላችን በተለወጠ የአካባቢና ዓለም አቀፋዊ ሁኔታ ውስጥ እየተካሄደ ያለ በመሆኑ የሀገራችን ዕጣ አማረ ተበላሸ ግድ የሌላቸው ባዕዳን በዝተውና አንዳንዶቹ ይችን ታሪካዊ አገር በማንበርከክና በመበጣጠስ ብሔራዊ ጥቅማችን ይጠበቅልናል ብለው ስለተሰለፉ ይህን ሁሉ በማጤን ጽናትን ከስልት አገር ወዳድነትንና አርበኝነትን ከሁለገብ ግንዛቤና ሰፊ አመለካከት ከህብረትና ከቆራጥነት ጋር አጣምረን መገኘት ይኖርብናል። በተለወጠ ሁኔታ ውስጥ በስልት በብልሃት እየቀዘፍን ትግላችንን ከዳር ከግቡ ማድረስ ይጠበቅብናል። የደረስንበት የታሪክ አደገኛ ምዕራፍ የሀገራችን ህልውና በዘረኛ ቡድን ከፍተኛ ጉዳት እየደረሰባት ያለበት ነው። ስለዚህም የዴሞክራሲና የእኩልነት መርህ የአንድነት ፍላጎታችንን አጃቢ በማድረግ አገራችንን ከጥፋት ለማዳን በህብረት መታገል፣ ቆርጠን መታገል፣ አምረን መታገል አለብን። ለውድ አገራችን ህይወታቸውን የሰጡ ጀግኖቻችን የፈሰሰው ደማቸው ዛሬም ጀግኖች ማፍራቱን አላቋረጠም። ስለዚህም ዛሬም የአርበኞች አገር መሆኗን ማስመስከሪያና ባንዳውንና ዘረኛውን እንደገና ማሳፈሪያ ወቅት ላይ ነን። ኢትዮጵያዊነታችን የሚፈተንበት የቁርጥ ቀን ላይ ተገፍተን ደርሰናል እንላለን። ዛሬም እየተፋፋመ ባለው አመጻዊ እንቅስቃሴ የፋኖ ተሰማራ ጥሪ በዱር በገደሉ በከተሞች በገጠሩ በድምጽና ከልብ ጭምር እየተዘመረ ነው። ረጅሙ የትግል ጉዞ በኢትዮጵያ ህዝብ አቸናፊነት ይገባደዳል። ድልና ክብር ምን ጊዜም የህዝብ ነው። ናችን ባለ